አቶ ያሬድ አበራ ወርልድ ሪሶርስ በተሰኘው ተቋም የአየር ንብረት ለውጥ ባለሙያና በዓለም አቀፉ የአየር ንብረት ጉባኤ ላይ ደግሞ የኢትዮጵያ ተደራዳሪ ቡድን አባል ነው። እንኳን ወደ አሜሪካ ድምጽ በሰላም መጡ። እንግዲህ በምስራቅ አውሮፓ በምትገኘው የአዘርባጃን ዋና ከተማ ባኩ ውስጥ ሰኞ ዕለት በተጀመረው 29ኛው ዓለም አቀፍ የአየር ንብረት ጉባኤ ላይ የተለያዩ የዓለም መሪዎችና ልዑካን ቡድኖች ድርድር እያካሄዱ ነው። በቅርብ ዓመታት እንደተካሄዱት ሌሎች ጉባኤዎች ደግሞ የበለጸጉ ሀገራት ለታዳጊ ሀገራት በሚሰጡት የገንዘብ ድጋፍ ላይ ያተኮረ ጉባኤ ነውና በዚህ ረገድ አሁን እየተካሄደ ባለው የኮፕ 29 ጉባኤ ምን አይነት ተስፋዎች እየታዩበት ነው?
ኮፕ ስብሰባዎች ሲዘጋጁ በየዓመቱ የራሳቸው ሀገራቶች የሚሰጧቸው ትኩረቶች አሉ። በዚህኛው ዓመት ላይ በይበልጥ ትኩረት የተሰጠው የክላይሜት ፋይናንስ ኢሹ ነው። ሀገራቶች አዲስ የክላይሜት ፋይናንስ ግብ ያስቀምጣሉ ወይም ሀገራቶች ከዚህ በፊት የ100 ቢሊዮን ብለው ያስቀመጡት ግብ ስላልተሳካ ከዛ በተሻለ ያ ቁጥር በአግባቡ የመጣ አይደለም በሚል የመከራከሪያ ሀሳብ ተነስተው አዲስ የክላይሜት ፋይናንስ ጎል ያስፈልጋል ወይም ደግሞ ምን ያህል አማውንት ያስፈልጋል የሚለውን ይስማማሉ ተብሎ ይጠበቃል። በዚህኛው ላለፉት 3 ዓመት በዚህ ጉዳይ ላይ ትኩረት ተሰጥቶ የተለያዩ ባለሙያዎች በሚኒስትሪያል ሌቨል የተለያዩ ድርድሮች ሲካሄዱ ቆይተዋል። ሜይንሊ በዚህኛው ዓመት እንግዲህ የባለፈው 3 ዓመት ድርድሮች ተካሂደው አይ ቲንክ መቋጫው ላይ ይደርሳል ተብሎ ይጠበቃል፣ ሀገራቶች ከተስማሙ ማለት ነው። እስከዛሬ ባለው ሁኔታ የ100 ቢሊዮኑ ግን እስከዛሬ አልተሳካም ነበር። በተለይ ከ2020 በኋላ በየአመቱ ያደጉት ሀገራት ለታዳጊ ሀገራት የ100 ቢሊዮን ብር እርዳታ በአየር ንብረት ለውጥ ምክንያት ለሚመጡ ጉዳቶች መቋቋሚያ ይሆናል ወይም ደግሞ ያንን ጉዳት ይቋቋሙበታል ወይም ደግሞ ወደ ከመቋቋምን ባለፈ ደግሞ ቀጣይ እንዳይበክሉ አድርገው ራሳቸውን ይችሉበታል የሚል ፕላን ተይዞ ነበር እስከዛሬ ስምምነቱ የነበረው። ይሄኛው ስምምነት እንግዲህ 2009 ላይ ኮፐንሃገን ላይ የነበረው ስምምነት ነው ማለት ነው። ከዛ በኋላ ያው ያ ነገር ተፈጻሚ ባለመሆኑ ከ3 ዓመት በፊት 2022 ላይ ሀገራቶች አዲስ ቁጥር ለማስቀመጥና የክላይሜት ፋይናንስ ግቡን ላይ ለመስማማት ባብ ተገናኝተዋል ማለት ነው።
ከዚህ በፊት ቃል የተገባው ገንዘብ መጠን ትክክለኛ ወይም መታውን የተከተለ አይደለም የሚለው አንሷል ነው ወይስ በስቷል ነው? አሁን የሚጠበቀው የገንዘብ መጠን ያነሰ ነው ወይስ የጨመረ ነው የሚሆነው?
አሁን የሚጠበቀው ቁጥር ያው ከዚህ ከፍ ያለ ነው። ግን ወደዚህኛው ድርድር ሀሳብ ውስጥ የተገባው ዋነኛ ምክንያት ምንድን ነው? ያ 100 ቢሊዮኑ ጉዳቶችን ወይም ደግሞ አስቢድ አሰስመንቱ ተሰርቶ የመጣ ቁጥር አይደለም። ያ ደግሞ ይህ ገንዘብ ወዴት ይሄድ፣ በየትኛው ማዕቀፍ ውስጥ ይሄድ፣ አሁን ባለፉት 3 ዓመት የነበረው ድርድርን ስንመለከት አንድ ገንዘቡ ከየት ይመጣል የሚለው የመጀመሪያው መደራደሪያ ሀሳብ ነው። ሁለተኛ ደግሞ ምን ያህል አማውንት ነው የሚሆነው? ሶስተኛ ደግሞ የትኛው ቦታዎች ላይ ወይም የሚመጣው ገንዘብ ምን ላይ ትኩረት ተሰጥቶ ይሰራበታል? በዚህ ዙሪያ ነበር ሲወያዩ የነበሩት።
ከዚህ በፊት የተገቡ የተለያዩ የገንዘብ መጠኖች አሉ፣ ቃል የተገቡ በበለጸጉ ሀገራት እና እንደ ኢትዮጵያ ላሉ ሀገራት እስካሁን የደረሳቸው ገንዘብ አለ? እንደ ምሳሌ የሚጠቀሱ ለውጥ ያመጡ ፕሮጀክቶች ተሰርቶባቸው ያውቃል?
በእርግጥ ይህ ሲባል 100 ቢሊዮኑ አልተሳካም ሲባል ሙሉ ለሙሉ 100 ቢሊዮኑ አልተሳካም ማለት አይደለም። ኦልሬዲ ኤግዚስት የሚያደርጉ የገንዘብ ፍሰቶች አሉ። ምሳሌ ያህል አሁን ኢትዮጵያ ከ2011 እስከ 2019 በተካሄደ ሪቪው መሰረት ወደ 82 ቢሊዮን ዶላር አካባቢ ለክላይሜት ጉዳይ ኢንቨስት አድርጋለች። ያ ማለት ያው ሙሉ ለሙሉ ከኢትዮጵያ ቋት ውስጥ የወጣ ነው ማለት ሳይሆን ያው በተለያዩ ድጋፎች ጭምር የተደረገ የገንዘብ ፍሰት ነው ማለት። እንዲሁም የግሪን ክላይሜት ፈንድ፣ ግሪን ኢንቫይሮንመንታል ፋሲሊቲ የሚባሉ ትላልቅ ክላይሜት ላይ ፎከስ አድርገው የሚሰጡ የፈንድ ተቋማቶች አሉ። ሆኖም ግን እነዚህ ተቋማቶች አሁን ለምሳሌ ወይ አፍሪካ ወይም ደግሞ ኢትዮጵያ በምትፈልገው መልኩ ገንዘቡን አክሰስ አድርገውታል ተብሎ አይታሰብም። ሌላኛ ያለው ነገር ምንድን ነው? ገንዘቡን ቋት ውስጥ ቢኖር አሁን ለምሳሌ የግሪን ክላይሜት ፈንድ ቋት ውስጥ ቢኖር ያንን ገንዘብ አክሰስ ለማድረግ የሚጻፈው ፕሮፖዛል የኢቫሉዌሽን ስቴፖቹ ራሱ 2 ዓመት ይፈጃሉ። በዚህ ጊዜ ደግሞ የክላይሜት ችግር እርካታ ማይሰጥ ስለሆነ ኢዚ አክሰስ አይደለም ማለት ነው። በዚህ ምክንያት ምናልባት 2 ዓመት ተጠብቆ ያ ፕሮፖዛል ምናልባት ፌል ሊያደርግ ይችላል እና በእነዚህ ምክንያቶች የክላይሜት ፋይናንስ ኢሹ አክሰሰብል አይደለም የሚል ደግሞ አንደኛው ትልቁ መከራከሪያ ሀሳብ ሆኖ በታዳጊ ሀገራት ይቀርባል እና ያንንም እንዴት እንፍታ በሚለው ነገር በዚህኛው አዲሱ ጎል ላይ ስምምነት ይደረሳል ተብሎ ይጠበቃል።
እንግዲህ እንደ ኢትዮጵያ ለምሳሌ ብናነሳ በድርቅና በጎርፍ አደጋዎች በጣም ብዙ ጉዳቶች በሰው ላይ፣ በሀብት ላይ፣ በንብረት ላይ ሲደርሱ አየር ንብረት ለውጥ ያስከተሏቸው ጉዳቶች በህብረተሰቡ ላይ ብዙ ጉዳቶችን ሲያደርሱ እና ያለን እኛ ምን ዘግባለንና እነዚህ ዓለም ይከቡ የገንዘብ መጠኖችና የሚሰሩ ፕሮጀክቶች በህዝቡ ላይ ታጥወርደው ምን አይነት ለውጥ አመጣዋል ወይም ደግሞ ከዚህ በኋላ እንዴት ነው ህዝቡ ጋር እንዲደርስ መደረግ የሚችለው የሚለው ብናልባት እንደ ኢትዮጵያ እንዴት ታውታላችሁ?
ዘራርቄ መናገር ባልችልም ግን ገንዘቦች ሲመጡ ምንድነው ለምሳሌ አብዛኛው የአየር ንብረት ለውጥ ገንዘብ ሲመጣ ሁሉም ፋይናንሶች በሚኒስትሪ ኦፍ ፋይናንስ በኩል የሚያልፉት ያ ማለት ደግሞ በዛኛው ቻናል ውስጥ አልፎ ሚኒስትሪ ኦፍ ፋይናንስ የተለያዩ ገንዘቦችን ዲስትሪቢዩት የሚያደርግባቸው ቻናሎች አሉ። በዛ መልኩ መሰረት ወደ ታች እስከ ወረዳ ድረስ ማውረድ የሚችልባቸው ሜካኒዝሞች አሉ። እየወረዱ ነው ብዬ አስባለሁ። ያን ያህል ተጨባጭ ነገር ጄን ባይኖርም ግን የተለያዩ በወረዳ ደረጃ የሚሰሩ የአየር ንብረት ለውጥ ጉዳዮች እንዳሉ መለከታለሁ። በቂ ነው ማለት ግን አይደለም። ምክንያቱም አንድ የሚመጣውን ፋይናንስ ሊሚት ነው እስታች እስኪደርስ ደግሞ የተለያዩ ኮስቶች ይኖሩታል እና በእነዚህ ምክንያት የታሰበው ነገር እኩል ወይም ደግሞ መሬት ይወርዳል ለማለት ይቸገራለሁ። ግን ይሄ ደግሞ ፓርት ኦፍ የስራው ሂደቶች ነው ወይም ደግሞ ኦፕሬሽናል ቻሌንጆችም ስላሉበት በዛ ምክንያት ምናልባት ጥፋቶች ሊኖሩ ይችላሉ። ግን አጠቃላይ የሚቻሉን ያህል ፍሰት እንደሚኖር ገምታለሁ።
ሌላው ጉዳይ ደግሞ ወደ ከባቢ አየር የሚለቀቁ ሙቀት አማቂ ጋዞች ልቀትና የሙቀት መጠን ከ1.5 ዲግሪ ሴንቲግሬድ በታች እንዲሆን ማድረግን ተመለከተው ጉዳይ ነው። እንግዲህ እንዳየሁት አሁንም በሀገራት መካከል ትልቅ ልዩነት ያለ ይመስላል። ለምሳሌ የተባበሩት መንግስታት ድርጅትን የመሳሰሉ ባደረጉት ንግግር ላይ ሀገራት ልቀታቸውን እንዲገድቡና የሙቀቱን መጠን መቆጣጠር እንዲቻል ትኩረት አድርገዋል። አስተናጋጁ አዘርባጃን በተናገረችው ንግግር ደግሞ ሀብታችንን የመጠቀም መብት አለንና ጭቆና እየተደረገብን ነው ሀብታችንን እንዳንጠቀም የሚል መልእክት አይነት አይቻለውና በዚህ ጉባኤ ላይ ይሄ ጉዳይ ምን ያክል ውይይት እየተደረገበት ነው? ምን አይነት ነገሮች ታዩ? እስካሁን
በዚህኛው ጉባኤ ላይ እየተሸራሸረ ያለው ደግሞ ዋንኛው ሀሳብ ምንድነው? የዓለም የሙቀት መጨመርን ወደ 1.5 ዲግሪ ሴልሺየስ በታች ማድረግ ነውና በዚህ ውስጥ ኦፍኮርስ እንዳነሳሹ የተባበሩት መንግስታት ድርጅት ሴክሬታሪ ጀነራል እንዲሁም የአዘርባጃን ፕሬዚዳንት ያነሷቸው ሀሳቦች አሉ። ኦፍኮርስ የተባበሩት መንግስታት ድርጅት አንቶኒዮ ጉቴሬስ ሀገራቶች እስካሁን እየሄዱበት ያለው መንገድ ወደ 1.5 ዲግሪ ሴልሺየስ የሚወስድ መንገድ አይደለም፣ ተጨማሪ ስራዎች በጣም መሰራት አለባቸው የሚል ሀሳብ ነው ሪፍሌክት ያደረጉት። ያንን ደግሞ ለማድረግ ሀገራቶች በየ5 ዓመቱ የክላይሜት ፖሊሲ ወይም ደግሞ የክላይሜት ፕላናቸው አለ የዓለም የሙቀት መጠነት ለመቀነስ ይህንን ነገሮች እናደርጋለን የሚል የክላይሜት እንደ ፖሊሲያቸውም ነው ፕላናቸውም ነው። ሶ ይህንን ፕላን ከዚህኛው ዓመት ጀምሮ እስከ 2025 በሚል እስከሚቀጥለው ኮፕ የሚያስገቡበት ጊዜ ነው እና በዛ ላይ ትኩረት ሰጥቷችሁ መሰራት እንዳለበት ሴክሬታሪ ጀነራሉ አንስተዋል። የአዘርባጃን ፕሬዚዳንት ሀሳብንም ደግሞ ስንመለከት ኦፍኮርስ የማደግ መብት አለን የሚል ሀሳብ አንጸባርቋል። እሱን ሀሳብ በእርግጥ ከምመለከተው ወይም ከምሰማቸው የተለያዩ ሀገሮች የሲቪል ማህበረሰብ ተወካዮች አንጻር ብዙም ደስታ አልፈጠረም ንግግራቸው። በተለይ እነሱን ወቅሰዋቸዋል። የሲቪል ማህበረሰብ ተወካዮች ሚዲያዎችን ትኩረት ሰጥተው ወቅሰዋል። ዋነኝነት ያነሱት ደግሞ ያው የማደግ መብት አለን ነው። ግን ሲቪል ሶሳይቲ ማህበረሰቦች ደግሞ ምንድነው የማደግ መብት ቢኖርም ያ የማደግ ወይም ደግሞ ያለን ሪሶርስ የምንጠቀመው ግሪን እና የቀጣይ ጀነሬሽንን በማይበክል መልኩ መሆን መቻል አለበት የሚል የዚህ አይነት ክርክሮች ሀፕን እያደረጉ መለከታለሁ። በሁሉም ሳይዶች እኔም እንደ ኢንቫይሮንመንታሊስት ብዬ ማስበው ምንድን ነው ያው አገራቶች ያላቸውን ሪሶርስ መጠቀም አለባቸው። ግን ያንን ሪሶርስ በሚጠቀሙበት ጊዜ ምንድን ነው ለዓለም ሙቀት መጨመር ኮንትሪቢዩት እንዳያደርግ አድርገው ግሪን በሆነ መልኩ መጠቀም አለባቸው የሚል ሀሳብ ነው በኔ ሳይድ።
ሙቀት መጠን መቆጣጠሩ ካልመጣ ገንዘቡ ብቻ አለማችንን ከአደጋ ይታደጋታል?
በምንም ታምር አይታደጋትም። በዋነኝነት መሰራት ያለበት እንደውም የዓለም የሙቀት መጨመርን አስማች አስ ፖሲብል በተለይ የካርበን ልቀት የሚለቁ ሀያላን ሀገራት በተለይ የዲፌንስ ሀገራት በጣም ትኩረት ሰጥተው የሚለቁትን የካርበን ኢሚሽን መቀነስ አለባቸው። እንደ አፍሪካ ደግሞ ያሉ ታዳጊ ሀገራት እነሱ በሚያስከትሉት ምክንያት ጉዳት እየደረሰባቸው ነው። በጣም ለጉዳቱ ደግሞ ቁርብ ቅርብ የሆኑት ደግሞ ምንድን ነው ታዳጊ ሀገራቶች ናቸው። ጉት ሀገራት ካርበን ልቀታቸውን ካልቀነሱ በምንም አይነት መልኩ እዛ ላይ መድረስ አንችልም የሚል ደግሞ በታዳጊ ሀገራትን ይነሳል። አብዛኛው ጫናው ያው የጂ20 ሀገራቶች ናቸው። ምክንያቱም እነሱ የሚለቁት መጠን ከሌላው ሀገራቶች በጣም ያነሰ ስለሆነ ማለት ነው። እሱኛን በጣም ትኩረት ተሰጥቶ መሰራት ያለበት ነገር ነው።
የኢትዮጵያ የዘንድሮ ተሳትፎስ ምን ይመስላል? ምን ያክል ልዑካኖች ተገኝተዋል? የምታራምዱት አቋምስ ምን ይመስላል?
ከኮፕ ኃላፊነት በቀጠለ ሁኔታ በተለይ ደግሞ በኮፐንሃገን በፕሬዚዳንት ታዬ አጽቀሥላሴ የተመራ ትልቅ ልዑካን ቡድን እንዲሁም ከሚኒስትሪ ኦፍ ፕላኒንግ ሚኒስትሪ ኦፍ አግሪካልቸር እንዲሁም ከጠቅላይ ሚኒስትር ጽሕፈት ቤት የተወከሉ ትላልቅ ሚኒስትሮችን ይዘው ኮፐንሃገን ላይ ተሳትፏል። ትልቅ ዴሊጌሽን እና ትልቅ ተሳትፎ ነበረ። ኢትዮጵያ እንዲሁ ከባለፈው ዓመት በቀጠለ መልኩ የራሷን መካነሪ ወይም ደግሞ ፓቪሊዮን እንዲሁ የስራዎቿን እስከዛሬ በአየር ንብረት ለውጥ ላይ እየሰራች ያለችው ስራ የምታሳይበት መካነ መሪ ኤግዚቢሽኖችን እያሳየች ትገኛለች። ሜይንሊ የኢትዮጵያ ዴሊጌሽን በአሁኑ ትኩረት ሰጥቶ ለዓለም እያስተዋወቀ ያለው ያው እንደምናውቀው የአረንጓዴ አሻራ አንደኛው በዋነኝነት ያለ ኢኒሽቲቭ ነው። እሱኛውም በደንብ ትኩረት ተሰጥቶ እያስተዋወቁ ይገኛል። ከዛ በተጨማሪ ደግሞ ኢትዮጵያ በተለይ ደግሞ ሪኒዌብል ኢነርጂ ትኩረት ሰጥታ እየሰራች ያለችውን የቴክኖሎጂ ኢነርጂ ጀነሬሽን ጋር አያይዞ ትልቅ ስራዎች እየተሰሩ ነው። እሱኛውንም ለማስተዋወቅ ተችሏል። ከዛ በተጨማሪ የግሪን ቴክኖሎጂ ኢንቨስትመንቶች ላይ በተለይ ደግሞ ዳሴ ግድብ ጋር ተያይዞ እየሰራን ያለ ነው። የሃይድሮ ፓወር ኢነርጂ ሪሶርስ ጀነሬሽናችን በደንብ እያስተዋወቅን ነው። ከዛ በተጨማሪ ኢትዮጵያ የመጀመሪያ ሀገር ሆናለች በነዳጅ የሚሰሩ መኪኖችን ወደ ሀገር ውስጥ እንዳይገቡ በመከልከል ደረጃ። እሱም አንድ ትልቅ ለአየር ንብረት ለውጥ የሚያደርገውን አስተዋጽኦ እያሳወቅን እንገኛለን።
እንደ ምናልባት ከዚህ ጉባኤች ምን እንዲወጣ ትጠብቃለች?
ያው ኢትዮጵያን ግ አፍሪካ ግሩፕ እንዲሁም ደግሞ ከሊስ ዴቨሎፕ ካንትሪስ ወይም በጣም ታዳጊ ከምንላቸው ሀገራቶች ውስጥ መደባ ከነሱ ጋር ሆና እዚህ ድርድር ለያዘችው አቋም አለ። በተለይ ደግሞ በዋነኝነት የሚጠበቀው የአፍሪካ ግሩፕ ያወጣው ምን ያህል ፋይናንስ ያስፈልጋል የሚለውን ወደ 1.3 ትሪሊየን ዶላር ያስፈልጋል እስከ 2030 የሚል ቁጥር አውጥቷል። ያ ፋይናንስ እንግዲህ ይመጣል የሚል ኤክስፔክቴሽን ወይም እሱኛው እንደ አዲስ ጎል ቴክ ይመጣበታል የሚል አቋም አለ። ከዛ በተጨማሪ ያው በዋነኝነት የአዲሱን ጎል ወይም አዲሱን የክላይሜት ፋይናንስ ጎል ስምምነት ላይ እንዲደርስ ትልቅ አስተዋጽኦ እንግዲህ ለማድረግ እየሞከረች ነው። ከዛ በተጨማሪ ኢትዮጵያ የአፍሪካ ኢንቫይሮንመንት ሚኒስትሮች ጉባኤ ሰብሳቢ እንደመሆኗ መጠን የአፍሪካ ሚኒስትሮችንም እንዲሁ ወክላ ንግግር ታደርጋለች ማለት ነው።
አቶ ያሬድ አበራ የአየር ንብረት ለውጥ ባለሙያና አሁን አዘርባጃን እየተካሄደ ባለው ዓለም አቀፉ የአየር ንብረት ጉባኤ ላይ የኢትዮጵያ ተደራዳሪ ቡድን አባል ናቸው። በዘንድሮ ጉባኤ ላይ የተነሱ ባሉ ዋና አጀንዳዎችና የኢትዮጵያ አቋም ዙሪያ ቆይታ አድርገናል። ግን ይህ ብቻ አይደለም። ቀሪውንና ሰፋ ያለውን ክፍል ደግሞ በእሁዱ ምሽት የመስታወት መሰናዷችን ይዘን እንመለሳለን። ለአሁኑ አመሰግናለሁ።